ጤና ይስጥልን የተከበራችሁ የህብር ሬዲዮ አድማጮች፣ በድጋሚ እንደምናመሻችሁ። ዛሬው እንግዳችን ፕሮፌሰር አለማየሁ ገብረ ማርያም። ፕሮፌሰር አለማየሁ ገብረ ማርያምን እንግዲህ ማስተዋወቅ አያስፈልግም። በተደጋጋሚ የህብር ሬዲዮ እንግዳም ነበሩ። በኢትዮጵያ ወቅታዊ ጉዳይ ላይ እንግዲህ በየሳምንቱ በድረ ገጾች በሚጽፉ ጽሁፍና በኢትዮጵያ ጉዳይ ላይ በሰብአዊ መብት ጥሰቶች ላይ በሰፊው የሚያደርጉት አስተዋጽኦ ይታወቃል። በካሊፎርኒያ ስቴት ሳን በርናርዲኖ ዩኒቨርሲቲ የፖለቲካል ሳይንስና የአሜሪካ ህገ መንግስትና የዜጎች ሰብአዊ መብቶች ጉዳይ መምህር ናቸው። ከዚህ ቀደም እንግዲህ ፕሬዚዳንት ዶናልድ ትራምፕ በኢሚግሬሽን ላይ የወሰዷቸውን እርምጃዎች መሰረት አድርገን በልዩ ልዩ ወቅታዊ ጉዳዮች ላይ ተወያይተናል። ዛሬም ባለፈው ሳምንት በሻርሎቴስ ቨርጂኒያ የተፈጸመውን ጥቃት ተከትሎ ያሉትን ሁኔታዎች በተመለከተ እንወያያለን። ጤና ይስጥልኝ ፕሮፌሰር አለማየሁ፣ እንደምን አመሹ? እንደምን ሰነበቱ?
ጤና ይስጥልኝ ሀብታሙ፣ እንደምን ሰነበታችሁ? ስለጋበዛችሁኝ በጣም ደስ ብሎኛል። ባለፈውም ጊዜ እንደዚሁ እንገናኛለን ብለን ነበር ነው ያው በቀጠሮ እንደማለት ነው። ወይም በታሰበው መሰረት ተገናኝተናል። አመሰግናለሁ።
ከልብ አመሰግናለሁ ፕሮፌሰር። እንግዲህ ባለፈው ቅዳሜ በሻርሎትስቪል ቨርጂኒያ በነጭ የበላይነት አቀንቃኞች የናዚ ደጋፊዎች የተደረገው አመፅና ይህን ድርጊት ለመቃወም በሰላም አደባባይ በወጡት ላይ መኪናውን ሰልፈኞች ላይ ከነዳው ጨምሮ በአጠቃላይ የሶስት ሰዎች ህይወት ጠፍቷል። ለ19 ሰዎች መቁሰል ምክንያት ሆኗል። አንድ ሴት እንግዲህ ከዘረኞቹ የቡድን አባላት በአንዱ በሰልፈኛው ላይ መኪናውን ለጥቃት በመንዳቱ ህይወቷ ሲያልፍ፣ በዚያ ጦስ ተቃውሞን ለመቆጣጠር በስራ ላይ የነበሩ ሁለት ፖሊሶች የነበሩበት ሄሊኮፕተርም አደጋ ደርሶበት ህይወታቸው አልፏል። ያለፈው ቅዳሜ ድርጊት ብሔራዊ መወያያ ሆኗል። አገሪቱ ወዴት እየሄደች ነው የሚልም ጥያቄ እየተነሳ ነው። እንደው በአደባባይ የናዚን አርማ ይዘው ለሰልፍ የወጡትን ዘረኞች ድርጊትና የፕሬዚዳንት ትራምፕን የተለሳለሰ ሁለቱንም ወገኖች ተጠያቂ ያደረገ አስተያየት እንዴት አገኙት?
ጥያቄዎቹ ውስጥ ብዙ ነገሮች ያዘሉ ናቸው። መጀመሪያ የናዚዎቹ ለነገሩ ታዳሚዎቹም ተሰባሳቢዎቹ ኒዮናዚዝ ወይም አዲሱ የናዚ ተከታዮች ብቻ ሳይሆኑ ኬኬኬ የሚባሉም አሉ። ኩክላክስ ክላን እስላም ሃይማኖተኞችን የሚጠሉ አሉ። ሴቶችን መብት እንዲመገብ የሚደግፉ አሉ። እንደዚህ ብቻ በየአይነቱ በጥላቻ ላይ የተመሰረተ ስብስቦች ናቸው። እንግዲህ እንደምናውቀው የአሜሪካን ህገ መንግስት አንደኛው ማሻሻያ ላይ ወይም ፈርስት አመንድመንት የሚባለው ላይ የመናገር መብት ለሁሉም የተረጋገጠ ነው። አንድ ሰው ሀሳቡ ብዙ ሰው ስለሚደግፈው ወይም ብዙ ሰው ስለሚቃወመው ይወገድ አይችልም። አንድ ሰው በእምነቱም ሆነ በመሳሰሉት ነገሮች ራሱን ለመግለጽና ራሱን የሀሳቡን ለማቅረብ የተረጋገጠ ህገ መንግስታዊ መብት አለ። ስለዚህ እነዚህ ሰዎች የጥላቻ መንፈስ ይኖራቸው፣ የጥላቻ መልዕክትን ማስተላለፍ ይፈልጉ፣ በዘረኝነት ቢያምኑ የነጭ ዘር ይበልጣል የሚለውንም ነገር የውጭ ሀገር ሰዎችን እንጠላለን፣ አይግሩብን፣ አሜሪካንን ነጭ በነጭ እናረጋታለን፣ ሌሎቹ እናስወጣለን። እነዚህ ሀሳቦች መብት አላቸው ለመናገር፣ ህገ መንግስቱ ይደግፈዋል። መንግስት ሀሳብ ይህንን እምነት አላችሁ ወይም ይህን ሀሳብ በጽሁፍም ሆነ በአፋችሁ ታቀርባላችሁ እና ይህንን ለመከልከል እንችላለን ብሎ ለማለት መብት የለውም። ይሄ የተረጋገጠላቸው ነው። ችግሩ እንግዲህ እዚህ ላይ ምንድን ነው? ያንን አስተሳሰብ እና ያንን አስተያየት ወይም እነዚህን የሚያምኑባቸውን ነገሮች በጥላቻ ላይ የተመሰረቱን ግን በስራ ላይ እናውል ሲሉ ነው። እንግዲህ በስራ ላይ ማዋል ምንድን ነው? አንደኛ መብታቸው፣ ሁለት በሌላ በኩል ደግሞ የተጠበቀላቸው ሰላማዊ ሰልፍ ማድረግ መብታቸው የተጠበቀ ነው። ይህም ማለት ውጭ ወጥተው መንገድ ላይም ሆነ በተወሰኑ ቦታዎች ህገ መንግስቱ የሚጠብቃቸው አኳያዎች አሉ። ፈቃድ ተቀብለው ቦታውን አረጋግጠው ሰላማዊ በሆነ መንገድ ሀሳባቸውን ለማቅረብ መብት አላቸው። ስለዚህ የመናገር ብቻ ሳይሆን ወጥተውም ሀሳባቸውን ለማካፈል መብት አላቸው ማለት። ችግሩ ምንድን ነው? እነሱ ያንን ሀሳባቸውን ለማራመድ እና ሀሳባቸውን በህዝብ በኩል ለማቅረብ የሚሞክሩበት ጊዜ ኃይልንና ያንን ጥላቻ በጉልበት ስራ ላይ እናውላለን ብለው የሚያደርጉት ሙከራ ነው። እንግዲህ ይህንን ሊያመጣ የቻለው አሁን ሻርሎትስቪል ላይ ያመጣው ጉዳይ ነው። እርግጥ በሁለቱም በኩል ተቀናቃኞች አሉ። ጥላቻን እንደሚያራምዱ ደግሞ ጥላቻን የሚጠሉ ሰዎች አሉ። እነሱም ጥላቻውን መቃወም መብት አላቸው። ሁለቱ በሚገናኙበት ጊዜ በመሀላቸው ፖሊሶች አሉ። ፖሊሶች የፖሊሶች ስራ እዚህ ላይ ምንድን ነው? ሁለቱ ቡድኖች እንዳይገናኙ ወይንም ኃይል የተመሰረተ ግንኙነት እንዳይኖራቸው በመሀላቸው በላጋ ሆነው ይተዳደባሉ፣ ይጨዋጨዋሉ፣ የፈለጉትን ማድረግ ይችላሉ። ግን መሰናዘን አይችሉም። አንዱ ላይ መተኮስ አይችልም። አንዱን ለማጥፋት ምናምን አይችልም። እንግዲህ እነዚህ የቀኝ አክራሪዎች እና የነጭ በላይነትን የሚያምኑት ከመሀላቸው አንዱ ወጣት የ20 ዓመቱ እንግዲህ አናቅምን እንደነካው መኪናውን ተጠቅሞ ተቃዋሚዎችን ጥላቸውን የሚቃወሙትን ሰዎች ላይ መኪናውን ነጥቶ ያው እንደተጠቀሰው አንዲት ልጅ ሞተች። ብዙ ሰዎች ደግሞ ወደ 24ም ሊያልፍ ይችላል። የሚሆኑ ሰዎች የተወሰነ አይነት ጉዳት ደርሶባቸዋል። ግማሾቹን ከተያለ ግማሾቹን ቀለል ያለ ጉዳት ደርሶባቸዋል። ስለዚህ እነዚህ ሰዎች የመናገርና የመሰላት መብታቸውን ተጠቅሞ ህዝብ ላይ ወይም ተቃዋሚዎች ላይ ወይም ሌሎች ልክ እንደነሱ ደግሞ መብት ያላቸው ሰዎች ላይ በኃይል ተጠቅመው የነዛን ለማጥፋትና እነዛን ለመቃወም በፈለጉበት ጊዜ ያኔ እንግዲህ ከህገ መንግስቱ አንጻር ውጭ የሆነና ወደ ወንጀለኝነት ይመጣል ማለት ነው። ምክንያቱም ፈርስት አመንድመንት ወይንም አንደኛው የህገ መንግስታዊ መብት የሚደግፈውና የሚከላከለው የመናገርን መብት ነው እንጂ ያንን ንግግር በስራ ላይ አውላለሁ ብሎ ኃይል የመጠቀምን አይደግፍም። ስለዚህ የመናገርና የመሰለፍ መብት የሚያቆመው ምኑ ላይ ነው? ወደ ኃይልና ወደ ጉልበት ወይንም ቫይለንስ የሚመስሉ ነገሮች ላይ ለመሳተፍ በሚደርስበት ጊዜ ያኔ ነው መብቱ የሚያቆመው እና ከዛ በላይ ህገ መንግስታዊ አይደለም። ያ በወንጀል ደረጃ ይታያል ማለት ነው። እንግዲህ ይህንን ዝርዝር የሰጠሁበት ዋናው ምክንያት ፕሬዚደንቱን የተናገሩትን እልባት ለመስጠት ነው። ትራምፕ ያለው ምንድን ነው? መጀመሪያ ቀደም አድርጌ ያልተናገርኩት በቂ ማስረጃና ሙሉ ማስረጃ በእጄ ስላልነበረ ነው አለ። ከዛ በኋላ ግሳጼም ሌሎችም ሰዎች ይወጡ ሲናገሩበት ሰኞ ለታ ተመስላና እነዚህ የሬሲስቶች የናዚዎች የመሳሰሉት ማይረቡ ናቸው፣ አልቀበላቸውም ከአሜሪካን ታሪክም ሆነ አሜሪካ ከምትቀበለው መርሆና ቫሊዎች ጋር አብሮ የተያሰሩ አይደሉ ምናምን ብሎ ከተናገረ በኋላ በማግስቱ ቀለበሰውና በነገሩ ሳየ ነው በሁለቱም በኩል ጥፋት አለ። እነዛም ቢሆን ጥፋተኞች ናቸው እዛ ስለነበሩ ከነዚህ ጋር ለመጋጨት ሲሰዳደቡ ነበሩ፣ ሙስሉ ነበሩ። ከነዚህ መሀል ደግሞ ከዘረኞቹና ከቀኝ አክራሪዎቹም ሁሉም ኒዮናዚ ያደሉ አንዳንዶቹ ራሳቸው ጥሩ ሰዎች ናቸው። አብረው የተቀላቀሉት ከነሱ ጋር ሌላ ፕሮግራም ስላላቸው ነው እንጂ የኒዮናዚ ወይንም የዘረኝነትን ተከትለው ለማራመድ አይደለም ማለት። ይሄ እንግዲህ ቀድመ እንደጠቀስኩ ጥያቄ ላይ በጣም አነጋጋሪና አከራካሪ ሆኖ ተገኝቷል። አከራካሪነቱ በማስረጃው ሳይሆን የትራምፕ አስተሳሰብና የትራምፕ ሁለቱን ማመዛዘን ጉድለት በጣም ሰውን አስቸግሮታል። ምክንያቱም ጥላቻን በኃይል ለማስተገበር የሚፈልጉ ሰዎችና ጥላቻን የሚቃወሙ ሰዎች እንዴት አንድ ላይ እኩል ናቸው ብሎ መታየት ይቻላል? እነዚህ መጥፎ ናቸው፣ እነዚያን መጥፎ ናቸው። የዘርንና ይሄ የሰውን እኩልነት ማይደግፉ የሰውን ጥፋት የሚፈልጉ እነሱ ደግሞ እንዴት ተደርገው ጥሩ ሰዎች ናቸው የሚባሉት? ፕሬዚደንቱን ምን አይነት የሞራል ሚዛን ቢኖረው ነው ዘረኞችን ጥሩ ሰዎች ናቸው እነዚያን ደግሞ ዘረኞች ተቃዋሚዎች እነሱም መጥፎ ናቸው ብሎ ለማለት የሚችለው? ምናልባት የሞራል ኮምፓስ ወይም የሞራል አስተያየት መንጃው የለውም አለዚያ ወይም የባሰነ ነው አለዚያ ደግሞ እንግዲህ ምናልባት ፌክ የሚባሉት አሉ ያው መረጥን የሚሉት እነሱን ለማስደሰት የተናገረው ነገር ነው የሚል ጥያቄ መጣል። ግን እንደምናውቀው ሁሉ ዶናልድ ትራምፕ ሳያስብ ነው የሚናገረው፣ የመጣለትን ነው የሚናገረው፣ ምክር አይቀበልም። ለምሳሌ ይህን በተናገረበት ጊዜ ከውስጥ ያሉት የሱ አማካሪ እኛ ምንም እንደዚህ አይነት ነገር ውስጥ የለበትም፣ እንደዚህም ተናገር አላልነውም። የተመከረውም ያ በተናገረበት መልካም አነጋገር እንዲቆም ነበረ። ግን ሰውየው ማንንም ምክር ስለማይቀበልና የራሱን ኢጎ እንደማለት ነው እሱ እኔ ብቻ ነኝ የምናገረው እኔ ብቻ ነኝ የማውቀው ብሎ ስለሚያል እየወጣ ነገሩን እያበላሸው አሁን እስከነጨራሹ እንደሰማ ነው። ዋናው የዘረኞቹንና የውጭ ሀገር ሰዎች ኢሚግራንት የሚባሉትን በሴቶች ላይ ያለውን አጀንዳ በሙስሊሞች ዋና አርኪቴክት ወይም መሀንዲስ የተባሉ ሰውዬ ዛሬ ከስራ ተባሯል ተባለ። ወደ ብራይትባርት የሚባል አንድ ረገጽ አለ፣ ወደዛ ይላል። እንግዲህ ከዚህ ደግሞ ምንደኛታ ናቸው
ፕሮፌሰር አለማየሁ እንደው እንግዲህ መጀመሪያም ፕሬዚዳንት ዶናልድ ትራምፕ በዘረኛ ነጮች ላይ በኬኬ አባላት እንዲሁም በናዚ ደጋፊዎች ላይ በግልጽ ቋንቋ ለመናገር ያልደፈሩበት ሁኔታ አለ እና ያንን የዚህ ድርጊት ፈጻሚዎች እንደ ድጋፍ ቆጥረው ሁኔታውን እንደ ማበረታቻ የወሰዱበት ሁኔታ አለ። ከዛ በኋላም አስከትለው የሰጡት መግለጫ ደግሞ ብዙዎቹን አስቆጥቷል እና እንደው ፕሬዚዳንቱ በህግ ተጠያቂነት የለበትም፣ የፈለገውን ማድረግ ይችላል፣ እንዲህ አይነት ብሔራዊ ጉዳዮች ላይ የፈለገውን ነገር መናገር ይችላል።
መብቱ እንግዲህ በህገ መንግስቱ ፕሬዚደንትም ሆነ ተራ ሰው ሁለቱም መብታቸው ሙሉ በሙሉ የተጠበቀ ነው። እኔም አንተም የካሊፎርኒያ ገቨርነርም የአሜሪካ ፕሬዚደንት ሁላችንም የመናገር መብታችን እኩል ነው። ስለዚህ ይህን ነገር ሀሳቡ ሊያቀርብ ግን ፕሬዚደንት ሆነ የአሜሪካን እንደሚባለው ነፃ ዓለም መሪ ሆኖ የአሜሪካን ሚና በዓለም ላይ ምን አይነት እንደሚጫወት ያወቀ ከባድ በዓለም ላይ ታላቅ መሪ ከየታላቆች ታላቅ መሪ ተብሎ ይታየው ሰው እንደዚህ አይነት ውድቅ ቦታ ላይ ተገኝቶ ከነናዚዎች ጋራ ኒዮናዚ የመጣቱን ዘረኞች ጋራ ከነሱ ጋር መሞዳሞድና የነሱን ነገር ለማቃለልና እንደ ቀላል ነገር አድርጎ በተገላቢቶች ደግሞ ለነሱ የበለጠ ዲፍረትና የበለጠ ልብ እንዲሰማቸው ምክንያቱም ለፕሬዝዳንቱ እንዲካለ ለካ እኛ ነን አሁን ስልጣን ላይ ያለ ነውና ይሄንን የጥላቻ አጀንዳ በሰፊ ማስፋፋት እንችላለን ይሄን የደነደነ ልብ እንዲኖራቸው የማድረጉ ያስተያየቱ ዝንባሌ ዛሬ በጣም ያሳዝናል። ደግሞ አገሪቷን ይጎዳል እንጂ አይደግፍም። ግን በዚህም ላይ እንነጋገር እንችላለን። ይህንንም ብሎ ደግሞ እሱ ለብቻው ያመለጠበት ነገር የለም። ከሪፐብሊካኖቹም ተነስቶ በብዛት ተቃውሟቸውን አቅርበዋል። እስከ ነጭራሹም ፊት ለፊትም የተናገሩት አሉ። እንደውም አንዱ ሴኔተር ምናልባት የዶናልድ ትራምፕ አእምሮ ህመም ሊኖረው ስለሚችል ሊሆንም ይችላል እንደዚህ ነገር የሚያደርግልኝ እዛው በሪፐብሊካኑ መካከል ሰፋ ክፍተት እየተፈጠረ ነው አሁን ያለበት ጊዜ።
ፕሮፌሰር አለማየሁ እንግዲህ የሪፐብሊካን በርካታ ሴናተሮችን ሴናተር ማኬን ጨምሮ ልዩ ልዩ የጥሩ ስም ያላቸው የሪፐብሊካን ሴናተር ጭምር በአደባባይ ተቃውሞ አቅርበዋል። ሌሎችም ብዙዎችም እየተቃወሙ ነው። ነገር ግን የነዚህ የህግ አውጪዎች በአደባባይ ድርጊቱን ማውገዝ ትራምፕን ኃላፊነታቸውን አልተወጡም ብሎ ከስልጣናቸው ሊያነሷቸው ይችላሉ ወይም ፕሬዚዳንቱ የህግ ተጠያቂነት ካለበት በአደባባይ የፈለገውን እንዲህ አይነት ድርጊት በተለይ ብሔራዊ ደህንነትን አደጋ ላይ የሚጥል ነው የሚል አስተያየት የሚሰጡ ወገኖች አሉና ሪፐብሊካን ይህን ያህል እነሱ ተግባር ውስጥ አይገቡም እንደው የአፍ ለጊዜው የሚያደርጉት ነገር ነው እንጂ ቢቃወሙም ተግባራዊ እርምጃ በፕሬዚዳንቱ ላይ አይወስዱም ይላሉ። ተግባራዊ እርምጃ እንውሰድ ቢሉ ምን ማድረግ ይችላሉ?
እንግዲህ ህገ መንግስቱ አንድ ወይ አሜሪካን ፕሬዚደንት ከስራ ሊወገድ የሚችለው በአንድ መንገድ ብቻ ነው የሚለው ይሄኛውም ኢምፒችመንት ይባላል። ኢምፒችመንት ማለት ምክር ቤቱ ሀውስ ኦፍ ሬፕሬዘንታቲቭ እና ሴኔቱ የሚወስዱት እርምጃ ነው ማለት ነው። ይሄም ማለት ምንድን ነው? የሀውስ ኦፍ ሬፕሬዘንታቲቭ ምክር ቤቱ ፕሬዚደንቱን ይከሰዋል ማለት ነው። አርቲክል ኦፍ ኢምፒችመንት ይባላል። እነሱ ይነጋገሩበትና ጉዳዩ ላይ ክሱን ይከፍታሉ። ክሱን ዝርዝር ያቀርባሉ ማለት ነው። እንግዲህ አንደኛው የክስ ዝርዝር ክሊንተን ጊዜ የተደረገ ነው። እዛ ክስ ዝርዝር ላይ ይቀመጣል። አሁን የተጠቀስካቸው የሀገሪቷን ደህንነት ላይ ክፉኛ ነገር እንዲወርድ በማድረጉ አላግባብ ይሄን በመስራቱ ብቻ በዝርዝር ይወጣሉ ማለት ነው። እነሱ ከስራ ያስወግዳሉ ብለው የሚጠቅሱትን ነገር ህገ መንግስቱ የሚጠቅሰው ሌላ ነገር ምንድን ነው? አንድ ፕሬዚዳንትን በኢምፒችመንት ለማስወገድ ሀይ ክራይምስ ኤንድ ሚስዲሚነርስ የሰራው ጥፋት ከፍተኛ ወንጀልና መሳሰል ሚስዲሚነር ማለት ከወንጀል አነስ ያለም ወንጀል ሲጨመርበት ነው። ለምሳሌ ትሪዝን የሚባል ወይንም አገርን አሳልፎ መስጠት ኒክሰን ፕሬዚደንቱን ለኮበወጣበት ጊዜ ውስጥ አገር ውስጥ ያሉትን አካሎች አላግባብ በመጠቀም ለምሳሌ ሲአይኤን አገር ውስጥ ህገወጥ በሆነ መንገድ ግለሰቦች ላይ እንዲሰልል ማድረግ፣ ኤፍቢአይ የፕሬዚደንቱን ተቃዋሚዎች እየሄዱ እያሳደዱ ህገወጥ በሆነ መንገድ እነሱን መከታተል፣ የዴሞክራቶቹን የመስሪያ ቤት የማታ በር ሰባሪዎች ልኮ እነዛ የሚሰሩትና የሚናገሩትን ለመስራት፣ አንዳንድ ኤሌክትሮኒክ ነገሮች ለማስቀመጥ፣ እነዚህን የመሳሰሉ ነገሮች ወንጀሎች ተብሎ ነው የተጠቀሱት። ይህንን ማቆም ፕሬዚደንት ኒክሰን ከስራ ሊወጣ ይችላል። ከስራ እንዲወገድ ለማድረግ ስነስርዓቱ ምንድን ነው? ሀውስ ኦፍ ሬፕሬዘንታቲቭ የተባለው ቻርጅን ይፈጥራል። ያ ቻርጅ አርቲክል ኦፍ ኢምፒችመንት ይባላል። ያ ኢምፒችመንት አርቲክል ከዛ እንደተጻፈ ወደ ሴኔት ይላክና ሴኔቱ አባጭሩ ቦት ያደርጋል። ሁለት ሶስተኛው ሴኔት ከተስማማበት ፕሬዚደንቱ ኢምፒች ይደረጋል ነው ወይም ከስራ ኢምፒችመንት ማለት ከስራ መወገድ ማለት። ሌላም ዘዴ አለ። ለምሳሌ ሰንሸር የሚባል ስነስርዓት አለ። ሰንሸር ያው እንደ ኢምፒችመንት ሳይሆን ለፕሬዚደንቱ ምክር ቤቱ የሚሰጠው መልእክት ነው። እርግጥ ፕሬዚደንቱን አያግደውም ወይንም ሌላ ነገር አያደርገውም። ምክር ቤቱ የሚልከው መልእክት ምን ይላል? እንዲህ እንዲህ የምታደርጋቸው ነገሮች ከሀገሪቱ ህግ ጋር ይቃወማሉ፣ ህገ መንግስቱን ይረግጣሉ፣ ከህዝቡ ጋራ የመሳሰሉትን ችግሮች ይፈጥራሉ ምናምን እና እንድታውቀው ብለን ነው የምትሰራውን ነገር እነዚህ የተዘረዘሙት ነገሮችን ምክር ቤቱ አይቀበለውም እና እንደውም ምክር ቤቱ ያወግዘዋል ይህን እንድታውቅ ነው ብለው ይልኩለታል። ይሄ እንግዲህ ከአሁን በፊት ምናልባት ቢደረግ አንድ ጊዜ መቶ 50 ዓመት በፊት እንደዚህ የተደረገ ነገር ሊሆን ይችላል። ብዙ ጊዜ አይደረግም፣ ግን ኢምፒችመንት ከመድረሳቸው በፊት የዚህ አይነት መልእክት ሊልኩለት ይችላሉ። ማለትም ሰንሸር ቮት ተደርጎ ያንን ሰንሸር እንደ ትልቅ ቁጣ እንደ ማለት ነው። ምክር ቤቱ ማለት የህዝቡ ተወካዮች ስለሆኑ እነሱ የተናገሩት ህዝቡ እንደተቆጣ ወይም ህዝቡ የሚሰራውን ስራ እንዳልተቀበለው የሚያሳይ ነው። እንግዲህ እዛ ይድረስ አይድረስ ትንሽ አስቸጋሪ ነው። ምክንያቱም ሪፐብሊካኖቹ ራሳቸው ችግር ላይ ወጥተዋል። ይሄ ሰውዬ አንደኛ ፕሮግራማቸውን ዜሮ አድርጎታል። ምንም ነገር ማሳለፍ አልቻሉም። አቦብዙ ነገር የሚመክሩት ነገር በሙሉ ወደኋላ እየተበተተ ነው። አልፎ ተርፎ ራሱ ትራምፕ እያንዳንዳቸውን የምክር ቤቱን መሪ ሚች መካለን የሚባለውን መካነል የሚባለውን የሴኔቱን ማጆሪቲ ሊደር ወይም ዋና መሪ በስድብ አውድሞታል። ራይን ፖል ራይን የተባለው የምክር ቤቱን አፈ ጉባኤ ስምን እንደዚሁ በግሳቴና ስድብ ከፍተኛ አደጋ ጥሎበታል። ስለዚህ ከሁሉ ሰው ጋር ተጣልቷል። ከማ ጋር አብሮን መስራት እንደሚችል የታወቀ ነገር የለም እስካሁን። ስለዚህ ወዴት እንደሚሄድ ብቻ ከቀን ወደ ቀን የበለጠ ማዕት መጣ ነው እንጂ ምንም።
ፕሮፌሰር አለማየሁ በተለይ እንግዲህ ሻርሎትስቪል የታየው ድርጊት እንግዲህ በሌሎች ቦታዎችም ይደገማል የሚል ስጋት አለ። እንደው ብዙ ጊዜ በዚህ ሀገር የመብት እንቅስቃሴ ውስጥ በስደት የመጣው ብዙ ተሳትፎ ሲያደርግ አይታይም። እንግዲህ ህጋዊ መብቱን ለማስጠበቅ አደባባይ በብዛት ሲወጣ አይታይም። በተለይ ዜግነት ወስዶ ዜጋ የሆነውም ከፓስፖርት አልፎ ለእንዲህ አይነት መብት እንቅስቃሴ ላይ ብዙ ተሳትፎ አይታይም እና በዚህ ረገድ እንደው የእርስዎ ምክር ምንድን ነው? እኛስ ቁጭ ብለን ነው ወይ ሌሎች ህጋዊ መብታችን ያስከብራሉ ብሎ መቀመጥ የሚገባው?
ብዙ በጣም ጥብቅ የሆኑ ነጥቦችን አንስቷል። መጀመሪያ እነዚህ ቀኝ አክራሪዎችና በጥላቻ የተሞሉ ቡድኖች ሌላም ቦታ ሄደው እንደዚህ አይነት ረብሻ ሊፈጠሩ ይችላሉ የሚለው ነው። እዚህ ላይ እንግዲህ መገንዘብ ያለብን አሁን ብዙ እነሱን የሚያጠኑና የሚከታተሉ ግል ድርጅቶች አሉ። እንደ ሰደን ፓቨርቲ ሎ ሰንተር የሚባሉ ADL የመሳሰሉ አሉ። እነሱ እንደሚሉት ግባብል ከ3000-6000 አይሞሉም ነው። እንግዲህ በታሪክ ከተመለከት ናቸው እንደው ለአድማጮችም ትንሽ ኮንቴክስት እንዲኖረው ለመናገር ያል እነዚህ በጥላቻ የጀመሩት እነ KKK የሚባሉት የአሜሪካን የእርስ በርስ ግጭት ወደ በአውሮፓ 1865 ባቆሙበት ጊዜ ያኔ እዛ የእርስ በርሱ ጦርነት ወታደሮች በደቡብ የነበሩት እነሱ ናቸው ይህን ያቋቋሙት ኩ ክላክስ ክላን የሚባሉ ኩ የሚለው ኩክሎት ወይም በግሪክኛ ሰርክል እንደማለት ነው። ክላክስ ክላን ማለት የነጮች ሰርክል ኦፍ ብራዘርሁድ ኦፍ ዋይት ፒፕል እንደማለት ነው። ወይም ብራዘርሁድ ኦፍ ዋይት ፒፕል የነጮች የወንድማማችነት ማህበር ተብሎ ነበሩ የተጀመሩት እና በዛን ጊዜ እርስ በርስ ጦርነቱ ወዲያ አልቋል። ከ1865 በኋላ አንድ 5 ዓመት የኩክለክስ ክላን የሚባለው ከተስፋፉ በኋላ በነፃ ወጡትን ጥቁሮች ማጥቃት ጀመሩ። ማለትም ምንድን ነው? በምርጫ ላይ እንዳይሳተፉ፣ እንዳይመርጡ፣ ያገኙትን አዲስ መብቶች ለምሳሌ በ 13ኛው ማሻሻያ ወይም 13th Amendment የሚባለው ላይ ባርነት በህገ መንግስቱ ተወገዘ። በ14ኛው ማሻሻያ ላይ የነጻነት መብታቸው፣ የፖለቲካ የመሳሰሉት መብታቸው ተጠበቀ። በተለይ በግዛቶቹ ስቴትስ የሚባሉት እነዚህ ሰዎች ከነጮቹ ጋር እኩል እንዲያዩና በሚያሳልፉት ህግ፣ በሚሰሩት ስራ፣ በፍርድ ቤት፣ በመሳሰሉት ነገር ሁሉም አሁን አዲስ ነጻነታቸውን ያገኙት ጥቁሮች ከነጮቹ ጋር እኩል እንዲሆኑ። በ15ኛው ማሻሻያ ደግሞ 15th Amendment የሚባለው ላይ ትቦት ወይም የመምረጥ መብታቸው ሁሉ ተረጋግጦ ነበረ። ስለዚህ እነዚህን ነገሮች ለማጨናገፍ የኩክላክስ ክላን የተባለው በየማታ እየመጡ ጥቁሮችን ማሰቃየት፣ መግደል፣ ሊንችን የሚሉት እያወጡ መስቀል፣ አብዛኛዎቹ ግብርና ላይ ስለነበሩ ከግብርናቸው መሬታቸውን ማስነጠቅ የመሳሰሉትና ኢንቲሚዴሽን የሚባሉት ነገሮች ማካሄድ ጀምሩ። በዚያን ኮንግረስ 1877 ጀምሮ 3 ጥብቅ የሆኑ ህጎች አወጡ። ይሄኛው የሚለው ምንድን ነው? እንደ ኩክለክስ ክላን አይነቶቹን ቴሮሪስት ብሎ ራሱ በስም ጠርቷቸው ኢንፎርስመንት አክት ይባላሉ። እነዛን አውጥቶ አንድ ሰው እንደዚህ ያሉ ሰው የመምረጥ የመመረጥን መብት የፖለቲካ ኮንስቲቱሽናል ራይትስ ህገ መንግስቶችን ለመቃወም የሚጥርና የሚሞክር ሰው ካለ እስከ 10,000 ይቀጣል የሚል ህግ አውጥቶ
እስከምን ይቀጣል?
እስከ 5 ዓመት እስራት እና እስከ 10,000 ብር የገንዘብ መቀጮ ይጣልበታል ተብሎ እንደዚህ የመሳሰሉ ህጎች ወጥቶ ነበር እና እነዚህ ህጎች ደግሞ በስራ ላይ የሚሉት በፌደራል ፍርድ ቤቶች ወይም ፌደራል አቃቤ ህግ ቤት ነው። የዛው የሀገር የግዛቱ ፍርድ ቤት ሳይሆን ማለት ነው። ከዛ በኋላ ምን ይሆናል? እነሱም በቃ ሲበዛባቸው ተዳከሙ። ወደ 1915 በአውሮፓ አቆጣ ያኔ ነው መንሰራረት እንደገና የጀመሩት። ይህም ደግሞ መንሰራረት የጀመሩት ከደቡብ ሳይሆን እነዛ ደቡብ ነበረ። አሁን ሚድዌስት ስለኛ ምዕራብ እና ከሩቅ ምዕራብ ወይም ፋር ዌስት ከሚባለው እዛ እነሱ እንደገና መደረጃጀት ጀመሩ ይህንን ለማራመድ። ከዛ በፊት እነዚህ አካባቢዎች አልነበረም የዛነት የዘር ጥላቻና የመሳሰሉት ነገሮች። ያው እነሱም ከሸፉ። ከዛ በኋላ በ1960 አካባቢ 1950 መጨረሻ ነው አካባቢ እንደገጠሉ ይሄኛው ምንድን ነው እንግዲህ ያኔ በሩት እያጠር ተንሰራቸው ቀረቡ። ይሄኛው ሆስ ዲስክሪሚኔት ይደረጋሉ በስራ ላይ ሆና ሁለተኛ ደረጃ እየተቆጠሩ መብታቸው እየተነፈጋቸው የመምረጥ መብታቸው እየተነፈጋቸው ምናምን በሲቪል ራይት ሙቭመንቱ ላይ መካሄድ በሚጀምርበት ጊዜ እነሱ ደግሞ ተንሰራፍተው የእሱን ለማቆም ብዙ ትግል አድርገው ነበረ። ያው እንደሚታወቀው ሁሉ በ1964 በአውሮፓውያን ማለት ነው ሲቪል ራይት አክት ኦፍ 1964 የሚባለው ተላለፈና ይሄ በስራ ላይ ዲስክሪሚኔት ማድረግ ወይም በሬስቶራንት በመሳሰሉት እነዚህ ነገሮች ላይ በዘር መለየት ምናምን ዘረኛ የሆነ ነገር ከተደረገ በፌደራል ሕግ መሰረት የተወገዘና መቀጫም የሚያስገቡ ነው ተነገረ። ከዛ በኋላ ደግሞ በ1965 ላይ ቮቲንግ ራይት አክት የሚባለው መጣ። ድሮ ይሄ እያስፈራሩ ጥቁሮች እንዳይኖርቱ ምናምን የሚያደርጉትን ነገር በሙሉ እንዲወድም አደረገ። ከዛ በኋላ ነው እንግዲህ ጥቁሮቹም ብዙ ፖለቲካ ውስጥ በስቴት ሌጅስሌቸር ወይንም በከተማው ሲቲ ካውንስል የሚባለው ከንቲባ፣ ስቴት ሌጅስሌቸር የህግ ማማከራ በየግዛቱ እነዚህ ነገሮች በሙሉ በሰፊ መካፈል እና ስልጣን ላይ ለመውጣት የቻሉት። ለምሳሌ በአሁኑ ጊዜ አላባማ ውስጥ በርሚንግሃም የሚባለው ውስጥ ሜሩ ወይም ከንቲባው ጥቁር ነው። ካውንስል ውስጥ ብዙ ጥቁሮች አሉ። በተለይ ደግሞ ከ1967 ዓመት ጀምሮ በብዙ ቦታ በተለይ አርባኔ ላይ ከተማ ባሉበት ቦታ ብዙ የጥቁር ሲቲዝኖች በሚኖሩበት ቦታ የተመረጡት በሙሉ ጥቁሮች ነበሩ። አፍሪካን አሜሪካንስ በፖለቲካ ላይ መደራጀት ቻሉ። አሁን እንግዲህ ዛሬ ስናየው እሱ ምንድን ነው? ለምሳሌ ቀደም አድርገን እንደጠቀስነው በቦልቲሞር የቦልቲሞር ከንቲባ ጥቁር ናት እና አንድ ሁለት ቀን በፊት እነዚህ ለምሳሌ በድሮ በእርስ በርስ ጦርነት ጊዜ በደቡቡ በኩል የነበሩት ደቡቡን ገንጥለን የራሳችን የነጭ ሀገርን እንመሰረታለን ምናምን ብሎ የጀመሩት ሰዎች እነሱ የእነሱ ስታቲስት ወይም ሀውልቶች ነበሩ። በየቦታው የመሳሰሉ ዋና ጀነራሎች፣ ዳኞች ምናምን የመሳሰሉ በአንድ ቀን ማታ ጠራርገው አነሷቸው። ስለዚህ አሁን ደግሞ ዛሬ ሲነገር ቨርጂኒያ ለምሳሌ የደቡ ለመገንጠል ያኔ በ1860 ላይ ለመገንጠል በሚጥሩበት ጊዜ ዋና ከተማቸው ቨርጂኒያ ውስጥ ነበር፣ ዋና መቆሚያቸው እዛም የነበሩት ይህን ነገር የድሮ የነበሩትን ከከተማ እናስነሳለን እያሉ አሁን እየተነጋገሩ። ስለዚህ እነዚህ ለጥላቻ መጥተው ያንን ነገር እናንሰራራለን ያሉት አሁን ፊታቸው ላይ እንቁላል እንደተፈጠጠ አይነት ነገር ነው ያሉት ነገር በሙሉ ተገለበጠባቸው ማለት ነው። አሁን ቀደም አድርጎ የጠቀስከው ነገር በሌላ ቦታም እንሞክራለን ያሉት ለምሳሌ እንደ ቦስተን የመሳሰሉትን ነገር ፖሊሶችን የፖሊስ ዲፓርትመንቶችን የመሳሰሉትም ተዘጋጅተውም ዩኒቨርሲቲ ኦፍ ቴክሳስ እናደርጋለን ብለው ነበረ። እሱንም ተሰረዘባቸው። ምክንያቱም ዩኒቨርሲቲ እኛ እንደዚህ አይነት ጭቅጭቅና ቫይለንስ ስለማንፈልግ ካንስል አድርገነዋል ብለዋል። በሌላም ቦታ የበለጠ ችግር ነው የሚገጥማቸው። ግን እንደገና የዚህ አይነት ነገር እንደግማለን ብለው ለማድረግ ትንሽ ያስቸግራቸዋል ብዬ ነው። በተለይ እንደ ቦስተን አይነት ቦታ ላይ ግጭት እንፈጥራለን ቢሉ አንደኛ ትንሽ እነዛም ተዘጋጅተው ነው የሚጠብቁት። ብዙ ነገር እንዳሁን ሁነኛ ስራ በቦታ ላይ ያውላሉ ብዬ ገምታሉ። ሁለተኛ ነገር እነሱም ያለውን ሁኔታ ስለሚያውቁ ደጋፊዎቻችን በብዙ ይወጣሉ ብዬ አልገምትም። ሌላ ጥብ ያነሳው እንግዲህ ከውጭ የመጣ ነው አንካፈልም፣ ራሳችንን በሙሉ ደረጃ ዜግነት እንኳን ይዘን በዜግነታችን መብት አንጠቀምም፣ ስለ ሀገሪቷ ህግ፣ ስለ ሀገሪቷ ህገ መንግስት አናውቅም፣ ሁልጊዜ ባይተዋርና የውጭ ሰው ሆነ ከውጭ እየተመለከትን ነው እና ይሄ ለምንድን ነው እንደዚህ የምናደርገው ነው እንግዲህ። ይሄኛው አንዳንድም ሊያስደንቀን ይገባል። ምክንያቱም ብዙዎቻችን የመጣ ነው ከጭቁን ሀገር ነው። ለምሳሌ ኢትዮጵያኖች ከዛ አይነት አረመኔ መንግስት አምልጠው መጥተው እዚህ ደግሞ እንግዲህ በሰላም እንኑር የሚሉ ብዙ አሉ። ሌትና ቀን ሲታረዱ፣ ሲጨፈጨፉ፣ ሲታሰሩ መተንፈስ እንኳን ሳይችሉ በሚኖሩበት ከዛ ወጥተው እንደዚህ ሰላም ሀገር ነንና በቃ ከዛ ወጥተናል አርፈን እንቀመጥ የሚሉ አይነቶች አሉ። ማይሳተፉበትም አንደኛው ወቅት። ሌሎች ደግሞ ለምሳሌ በተለይ በእኔ አይነቱ እዚህም ሀገር ኖረው ከሀገሪቱም ብዙ ነገር ቀስመው እድሜያቸውንም እዚህ አሳልፈው ህብረተሰቡንም ሁሉንም ነገር እያወቁ መሳተፍ አይፈልጉም። እነሱ ደግሞ ምናልባት ይሄ ነገር እኔን አይነካኝም፣ የራሴን ኑሮ ተሟልቶልኛል፣ ያካስሉ አለዚያ ኢንተርኔት ላይ አያቸዋለሁ፣ አለዚያ ግን እኔን አይጠቀኝም የሚሉም አሉ አብዛኛው። ምክንያቱም እኔ ካመለጥኩ ለምን ሌላው ገደል አይገባም ነው። ግን ደግሞ የዚህ አይነቱ አስተያየት እውነቱን ከተነጋገርን እዚህ ብቻ የሚወሰን አይደለም። ኢትዮጵያም ቢሆን አንናገርም ነው የሚሉ እዚህም ሀገር አንናገርታ ኢትዮጵያም እዚ ያለው የሚያልቀው የሚያልቃል። እኔ እጅግሬን አውጥቻለሁ፣ ልጆቼን ራሴን አውጥቻለሁ፣ የፈለገ ይሁን እኔ ምንም አልናገርም፣ ራሴን ዘግቼ ቁጭ እላለሁ የሚለው። ስለዚህ እዚህ ብቻ ስላለው አይደለም፣ የራሱ ግለሰቡ ስሜቱ የራሱ እስካልተነካ ድረስ ሌላው ሰው ድሀው ተጎዳ አልተጎዳ አፉን ምናልባት እንደሆነ ያለ የውሸት ሀዘን ለማሳየት ይሞክር ይሆናል እንጂ የነዚህ ሰዎች እኮ መብት መገፋት የኔም መብት መገፋት ነው ብሎ የሚያስብ ምንም ነገር የለም። እነዚህ ሰዎች አሁን ዘረኞችና ሳሮች አንደኛው ታርጌታቸው ከውጭ የመጣውን ሰው ነው። ለምን ከውጭ ሰው ይገባብናል? ምክንያቱም እነሱ በብዛት እየገቡ ሲመጡ የነሱ ቁጥር እያነሰ ነው፣ መጨረሻ ላይ ይወስድናል። ለዚህ ነው ይህን ያህል እንትን የሚሉ ግድግዳ ይሰራ በሜክሲኮና በአሜሪካ መካከል እስልምና የሚያምኑ ሰዎች ሀገራችን አይግቡ፣ እንደዚህ አይነት የመሳሰሉ አገር ውስጥ ያሉ ሰዎች ከሀገር ይባረው። እነዚህ ሁሉ የሚያመጡት ምንድን ነው? የውጭ ሰው አሜሪካን ገብቶ ኢትዮጵያ ስራ ይወስዳል፣ እኛ ወደኋላ የቀረነው እኛ ያለው የውጭ ሰው ስለገባብን ነው የሚሉት እነዚህ ሰዎች። አሁን የጠየቀኝ ሰዎች ለምንድን ነው ኢሚግራንቶቹ ወይም ከውጭ የመጡ ማይሳተፉት ለሚለው ነው አይመስላቸውም። እኔ ራሱ በግሌ የማውቀው ብዙ ነገር አለ። ለምሳሌ ዶናልድ ትራምፕ ገና ሀብሮ ሲጀምር ነበር እኔ ስለሱ መጽሐፍ የጀመርኩት በየሳምንቱ በየሐሙሱ ቀን ይሄ ሰው አደገኛ ሰውዬ ነው፣ አስተሳሰቡ እንደዚህ ነው፣ እንዲህ ሊያደርግ ነው፣ እንዲህ ከናዚዎቹ ምንም አይሻልም፣ ሀሳቡን ተመልከቶ እያልኩ በየሳምንቱ ምትንበት ነበረ። ምክንያቱም ምን አይነት ሰው እንደሆነ ተገንዝባለሁ። በታሪክም የሱ አይነት ሰዎች እንዴት እንደሚነሱ አነሳሳቸው ከየት እንደሆነ እዛ ከነማስረጃ አስቀምጬ ተናል። ግን ብዙዎቹ ከውጭ የመጣን ሰዎች ራሳችንን ከህብረተሰቡ ጋር ለማስተዋወቅና ከህብረተሰቡ እኛም እኮ ከውጭ ብንመጣ ዜግነት ስላለን እኛም እንዳገራችን ብለን የምንከራከርበትና ጥሩ ነው ብለን የምናምንበትን ነገር ለማስጠበቅ አሁን ምናልባት የባህል ነገር ሊሆን ይችላል። ለዚህ በጣም ቀላል ነገር ነው። ምናልባት እዚ ሀገር ለረጅም ጊዜ ስለሆነ ይሆናል። ምናልባት በህጉ ላይ ብዙ ጊዜ ስለማ ማተኩር ሊሆን ይችላል። ዶናልድ ትራምፕ የሚያደርገው እኔ ራሴ ልክ ከሱ እኩል እንደውም የበለጠ በአሜሪካ ላይ ተጠሪነት አለኝ ብዬ ነው ማምነው። እሱ በሚያደርገው ላይ እሱም ደግሞ ሙሉ በሙሉ ከራከረዋል። ንጹህም ሆነ በራዲዮም በፈለገበት ወር የላይ ድምፅ በጣም ትንሽ ነው፣ ግን የሚያዳምጡኝ ደግሞ ብዙ ሰዎች ብዛት ብዙ ሰዎች አሉ። ስለዚህ ለምንድን ነው ማንሳተፈው ለሚኖረው ነገር? አንዳንዶቻችን ያው ስራም ነገር ሊኖር ይችላል የኑሮን ጭንቀት የሚሆን እነዚህን የመሳሰሉ ነገሮች አሉ። ግን እነዚህን አይነት ምክንያቶች ደግሞ ከሰጠን በምንም አይነት የሙሉ ዜግነታችን መብት ልንጠቀም አይችልም። ይህም ማለት ምንድን ነው? አንድ ሰው ፒኤችዲ ከሌለው፣ አንድ ሰው እንደዚህ ካልሆነ፣ አንድ ሰው ዶክተር ካልሆነ ምናምን መብቱ መብት አይደለም ወይም መብቱ ይጠበቅለት አይችልም እንደማለት ነው። ይህ በጣም አደገኛ ግን አስተሳሰብ ነው። ማናቸውም ሰው ቢሆን ድሃም ሆነ ተማረ አልተማረ፣ ዲግሪ ያለው ዲግሪ የለውም፣ እያንዳንዱ ሰው ለራሱ መብትና ለዜጋው አብሮ ላለው ዜጋ መብት መከራከር ተጠያቂነት ያለበት ነው። ምክንያቱም እነዚህ ነገሮች ከዜግነት ጋር አብረው ይመጡ አለ። ምንድን ነው የዜግነት ትርጉም? የአሜሪካ ዜጋ ነኝ እኔ ብዬ አሁን ባወራ ምንድን ነው ዜጋ ሆነ ምን አደረግ ብሉ ምንድን ነው ብለው፣ አይ ምንም አላደረግ ምኑ ላይ ነው የኔ ዜግነት? እዚህ ቁጭ ብሎ ሌትና ቀን እንትን እያልኩኝ ለመኖር ነው? ፖሊስ ያቆመኝ እንኳ ምን ብዬ ነው የምናገረው? ፖሊስ አላግባብ ዳንገላታ የሚል መብቴን አላውቅም፣ ምን ይላሉ? ስለዚህ ዋናው ነገር ምንድን ነው? አድማጮችም ቢሆኑ ምናልባት እያንዳንዳቸው ሳገባቸው የሚቀር አይመስለኝም የተናገርኩት ነገር ምናልባት። ስለዚህ ግዴታ ነው እንደዚህ አይነት ነገሮች በሚወዱ ራስን መብት ማወቅና በዛ መብት ደግሞ ለመጠቀም እነዚህም ቢሆኑ ማንም ሰው ሁሉም ሰው ተናጋሪ ጸሐፊ ምናምን መሆን የለበትም። ግን በሚደረጉበት ለምሳሌ በአካባቢ ባሉት የፖለቲካ የሚግባቡትን የፖለቲካ ድርጅቶች ገብቶ መሳተፍ ያስፈልጋል። እንደ በትንሹ ነገር ቢቀር ሲቲ ካውንስል አለ ለምሳሌ። ሁሉም ከተማ የትም ከተማ ብዙ ጊዜ በየሳምንቱ ይገናኛሉ። አንዳንድ ቦታ ሁለት ሳምንት ሄዶ ማየት ምን እንደሚሰሩ መማር ከዛ እንትን ከሌለ ኢንተርኔት ላይ ዩቱብ ቪዲዮዎች አሉ፣ ስለመብት የሚያስተምሩ ጽሁፎች አሉ። እነዚህ አንድ ሰው ራሱን በእውቀት አሻሽሎ ራሱን ለእውቀት ካላዳበረና መብቱ ካላወቀ እንዴት አድርጎ ነው ሙሉ ዜጋ ነኝ ብሎ እንዴት ሊናገር ይችላል? መብቱን የማያስብ ለመብቱ መከራከር የማይችል ሰው ይሄ ግልጽ የሆነ ጥያቄ ነው። ስለዚህ ለመብቱ መቆም የማይችል መብቱን የማያውቅ ለመብቱ መከራከር የማይችል ለመብቱ እቆማለሁ ብሎ የሚፈራ ሁልጊዜ እያደፈጠ አልታይም እያለ እያለ ሁልጊዜ በድብብቆሽ እና እየተወሸቀ መኖር የሚፈልግ ሰው በሙሉ ራሱን የሁለተኛ ደረጃ ዜጋ አድርጓል ማለት። ስለዚህ ምንም ነገር ሊጠይቅ መብት የለም።
ከልብ አመሰግናለሁ ፕሮፌሰር አለማየሁ። እንግዲህ የፕሬዚዳንት ትራምፕ ምርጫ ቅስቀሳን ተከትሎ በተለይ ከሩሲያ ጋር ፈጥረውታል የተባለው ግንኙነት ስልጣን ላይ ከወጡ ወዲህ እየተጋጋለ አስከትሏል። ብዙ በዙሪያቸው ያሉ ሰዎችንም ያነካካ ዛሬም ድረስ ምርመራው ስሞታውና ክሱም ቀዝቀዝ ቢልም ያልተዘጋጀ አጀንዳ ነው እና እንደው ነገሩ ከአንድ ሰሞን የሚዲያ ጫጫታ አያልፍም። ህግ አውጪዎቹም በተለይ የሪፐብሊካን ፓርቲ ሴናተሮች በተዘዋዋሪ የትራምፕን በስልጣን መቆየት ይደግፋሉ የሚል ወቀሳ ይቀርብባቸዋል እና ከዚህ ሁሉ በኋላ እንደው ትራምፕ በእርግጥ የቀራቸውን ከሶስት ዓመት በላይ ጊዜ በፕሬዚዳንትነት ያጠናቀቃሉ? የሂደቱን መጓተትና በተለይ ቶሎ እርምጃ በፕሬዚዳንት ትራምፕ ላይ አልተወሰደም ለሚሉ ወገኖች የእርሱ የሰጣችሁ አስተያየት ምንድን ነው?
ራሻ ላይ እንዲህ ተደረገ ብዙ ነገሮች የተነገረዋል። ማናፎርት የተባለው መረጃ ሲሰበሰብ ነበር። ከነሱ ከራሻን ኤጀንቶች ጋር ይነጋገር ነበር። ብዙ ነገሮች ተነግረዋል። ቺን የተባለው ከራሻ ባለሀብቶች ጋራ ገንዘብ ብዙ የሚጠረጠሩ ነገሮች አሉ። እነዚህ ነገሮች ናው የወንጀለኛ ምርመራ ችግሮች ናቸው። የፖለቲካ ጥያቄ አይደለም ማለት ፖለቲካ ጥያቄ ማለት ይህንን ወደድ ነው ወይም ትራምፕ ይሄን ያደርጋል አያደርግም አይደለም። እነዚህ ሰዎች ያደረጉት ነገር የፌደራሉን ወንጀለኛ መቅጫ የሚጥሱ ነገሮች ናቸው ወይ ነው። ይህንን እንግዲህ አስጊ ነው ብዬ ነው የማየው። በግሌ ምንድን ነው ሞለር የተባለው አሁን ስፔሻል ኢንቨስቲጌተር ግራንድ ጁሪ ፈጥሯል። ግራንድ ጁሪ ማለት እዚህ ሀገር በፌደራል ህግ ማለት ምንድን ነው? ሁለት አይነት ጁሪ አለ። ጁሪ ትራያል ጁሪ ይባላል። በቃ አንድ ሰው በክስ ተከሶ ይሄዳል ፍርድ ቤት ይቀርብና ሙግቱ ሲካሄድ መጨረሻ ላይ ጁሪው አድርጎታል አላደረገም ብሎ ይተምናል። ወይንም የዚህ በዚህ በኩል ያለው ተጎድቷል ይህን ያህል መከታተል ክፍል ምናምን የሚባል ነገር አለ። ግራንድ ጁሪ ግን ብዙ ቦታ 24 ሰዎች ናቸው። አመት በአመት ይቀመጣሉ እና የአቃቤ ህጉ ያቀርባል ማስረጃ በድብቅ ማለት ነው። ይሄ በድብቅ ማለት ሲክረት ፕሮሲዲንግ ይባላል። ማንም ሰው ገብቶ ሊያዳምጠው አይችልም። በጣም ምክንያቱም መረጃው እንዳይወጣ ማለት ነው። በዚያን ጊዜ ብዙ ሰዎች ይጠራሉ። ስለዚህ ወንጀል የሚያውቁ ሰዎች እነ ማናፎርትም ሊሆኑ ይችላሉ። ማንም ሰው አንተም ብትሆን ማስረጃ አለ ከተባለ ስፒና መጥራ ይዛክልና ሄደ ትጠየቃለ እዛ እነሱ ፊት። የዛን ጊዜ መዋሸት አችልም። ምክንያቱም አልዋሽም ብለህ ነው መሀላ ወስደህ ነው የምትናገረው። በኋላ ዋሽተህ ከተገኘ በፐርጁሪ ወይም በማዋሸት ራስን ገደላ ይችላል። ስለዚህ አሁን ምንድን ነው በዚህ ነገር ላይ ሊወጣ የሚችለው? በእኔ ግምት ምንድን ነው ፖል ማናፎርት የተባለው ሰውዬ በጣም አስቸጋሪ ሁኔታ ላይ ነው ብዬ ነው ማለት። ምክንያቱም እንደሰማኸው ያለፈው ሳምንት ላይ ኤፍቢአይ የቤቱን በር በርግዶ እንዳለ ጠቅላላ ቤት ውስጥ ያለውን መረጃዎች ሰብስቦ ሄዷል። እሱም ራሱ እያወራ ነው። ፍሊን የተባለውም ሰውዬ ከአሁን በፊት እንደዚህ የወንጀለኛ እርምጃ ካልወሰዳችሁ ግን የማቆም በምኑ ብትንትን አድርጌ እናገራለሁ ብሏል። ስለዚህ እነዚህ ሰዎች ከሚናገሩት ላይ የህግ ወንጀለኛ መቅጫ የሚተላለፉ ነገሮች ካሉ እነዚህ ነገሮች ብዙዎችን ሰዎች ሊያስገቡ ይችላሉ። ፕሬዚደንት ትራምፕንም ለምሳሌ ፕሬዚደንት ትራምፕ ከሩሲያኖቹ ጋራ ንግግር ለምሳሌ ኢሜሉ ተሰርቆ እኔ ካሸነፍኩ የተሻለ ነገር አደርግላቸዋለሁ ካለ ይሄ በትሪዝን ደረጃ የሚቆጠር ነው። ኢምፒችመንት ሊያስመጣበት የሚችል ነገር ነው ማለት ነው። እንደውም የሚጠረጠረው ዛሬ ለምሳሌ አንደኛው የእሱን መጽሐፍ አርት ኦፍ ዘ ዲል የሚባለው ሰው የጻፈው እንደዚህ አይነት አስተያየት ነው የሰጠው። ይሄ ነገር እየጠነከረ ሲመጣ ራሱንም ከማዕት ለማውጣት ብሎ አሁንም የሚጠረጠሩትን ሰዎች ታርገን ወይም ምረት ሰጥቻለሁ ብሎ በቃ ብሎ ከዛ ጥሎ ተነስቶ ይሄዳል የሚል ትመና ሰጥቷል። ስለዚህ ይሄ የፖለቲካ ጥያቄ ሳይሆን የወንጀለኛ ነው። በምርመራው ላይ በሩሲያ ጋር የተደረጉት ወንጀለኛ መቅጫውን የሚጥሱ ነገሮች አሉ። ከተጣሉ እነዛ ሰዎች ከፍ ያለ ቅጣትና የስልጣንም ነው። ስለዚህ ከመታሰራቸው ከአቃቤ ጋር ተስማምተው እውነቱን ተናግረው እንግዲህ እውነቱ እንግዲህ ከወጣ ብዙ ሰው እዚህ ችግር ላይ ሊወጥ ይችላል ማለት ነው። ይህም እኛ በወንጀለኛ መቅጫ የምንሰራ ሰዎች እናውቀዋለን። አንዱ መናገር ከጀመረ ያኛውም ራሱን ለማዳን ይሞክራል፣ እሱም ሌላውን ያጠቁማል። ምን ይላል እርስ በርሳቸው ሲጠቋቆሙ አሁን ለምሳሌ ማዲያን ይዟቸው በዚህ ነው አንዱ ይዙትና 40 ዓመት ትታሰራለህ ሲባል ወይም ኮኦፐሬት ይባላል ተባበረን ከዛ በኋላ ወይንም የኤሌክትሮኒክ ነገር ያደርግና ሄዶ ያወራል። አለዛ ውስጥ ያለውን በሙሉ ዘክዝኮ ያወራል። ከዛ እያንዳንዱን እየመነጠቁ ያመጡና እገሌ እንደዚህ ብለሃል እና አንተ ካልተናገር ከአንተ 40 ዓመት ትገባለህ ነው። በቃ እንደተቀደደ ስልቻ ሁሉም መዘረከት ይጀምራሉ። በዚህ ነው የሚይዟቸው። ስለዚህ መጨረሻው ወንጀለኛ መቅጫ ላይ ከመጣ ለትራምፕን በጣም አዳጋች ነው ብዬ ነው ገምተው።
ስለዚህ ሂደቱ አልዘገየም ብለው ነው የሚያምኑት። ፕሬዚዳንት ትራምፕስ እንደው የቀረያቸውን ጊዜ በዚህ ሂደት ይጨርሳሉ ብለው ያስባሉ?
ወንጀለኛ ምርመራ የኢትዮጵያ አይነት አይደለም እንደምታውቀው። ሰውየው ከተጠረጠረ በኋላ እስር ቤት ጋር ከዛ በኋላ ነው ማስረጃ የሚፈልገው። ሄዶ ጊዜ ይሰጠንና ሄደን ማስረጃ ምን እንደሰራ ወንጀሉ እናጣራለን። አሜሪካን ሀገር ግን ማስረጃን ይዘህ ካልቀረብ ያ ኬዝ ለመጨረሻው ዲስሚስ ሆኖ ነው የሚቀረው። ስለዚህ ጊዜያቱ ሊፈጅ ይችላል። ምክንያቱም የተጣራ ስራ መሆን አለበት። ማስረጃዎቹ በሙሉ ነጥረው መቅረብ አለባቸው። አንዴ ክሱ ከተከፈተ በኋላ ሄጄ ማስረጃ ልሰብስብ ምናምን፣ ይሄ የካንጋሩ ኮርት የኢትዮጵያ ካንጋሩ ኮርት አይደለም። ማስረጃን ይዘህ ካልቀረብ ኬሱ ሚዝ ነው የምታደርገው፣ ቃለ ህግ በለው የፈለግከው ነገር። ስለዚህ ያንን ነገር በጥራት ለመስራት
ማስረጃዎቹ በሙሉ እያንዳንዱ ካታሎግ ሆኖ መቀመጥ አለበት። ጊዜ ይፈጃል። ምክንያቱም ለምሳሌ አንድ ተጠርጣሪ ስታነጋገር ሁለት ሰው ይጠብቃል። ያ ሁለት ሰው ውስጥ መቶ አራት ሰው ይጠብቃል። እንዲህ እያለ ይቀጥላል። ያን ሁሉ ከሳሽ ወይም አካባቢ ህጉ ማጣራት አለበት። ስለዚህ ምናልባት እንደ ቢያንስ በእኔ አስተያየት ቢያንስ ስድስት ወር ምናልባትም እስከ ዘጠኝ አንድ አመትም ከአሁን በኋላ ሊቀጥል ይችላል ምርመራው ማለት ነው። ግን ያንን ካጠናቀቁ በኋላ ግን እኔ እንደምገምተው ደግሞ በኒክሰንም ጊዜ ያየነው ነበር። እኔ ራሴ እዚህ ሀገር ነበርኩ ያ ሁሉ የሚደረግበት ጊዜ። እርግጥ በህግ ላይ አልተሰማራሁም ነበር፣ ግን ጉዳዩም አጥብቄ እከታተል ነበር እና አንዴ ነገሩ ከፈነዳ በኋላ እያንዳንዳቸው ከላይ ጀምሮ መዘመር ጀመሩ። አሁ እንዲህ ነበረ ገሌ እንዲያደረገኝ እንዲህ እየተባባሉ ጠቅላላ ብዙዎቹ እስር ቤት ገቡ። እስር ቤትም ሲገቡ ደግሞ ስለተባበሩ ከአካባቢ ጋር አነስ አነስ ያለ ጊዜ ተሰጣቸው፣ አንዳንዶቹም ሰፋ ያለ ጊዜ ተሰጣቸው። ግን መጨረሻው እንደዛ ነው ብዬ ነው የምገምተው፣ በወንጀለኛው መቅጫ ምርመራ ከተቀጠለ ማለት ነው። በሌላ በኩል ያልከው ትክክል ነው። እርግጥ ቢናገሩም ቢገስጡትም ምንም ቢሉም ሪፐብሊካኖች ስልጣኑ ከእጃቸው እንዲወጣ ስለማይፈልጉ ወደዱም ጠሉም ይደግፉታል። ግን ደግሞ አሁን አደጋገፉ እያስቸገራቸው ስለመጣ ምን ብለው ነው እንግዲህ አሁን ዋይት ሱፕረማሲስት ወይም የነጭ አክራሪዎች እና ከነሱ ጋር አብረን እንቆማለን የሚለው ደግሞ ለነሱ አስቸጋሪ ነው። የዛሬ አመት ከሶስት ወር በኋላ ሚድተርም ኤሌክሽን የሚሉት አለ፣ ህዝቡ መናገር ይጀምራል። ስለዚህ ወይ ሀውስን ወይም ሴኔቱን ሉት ካደረጉ አለቀለት ማለት ነው። ከዛ በኋላ ምንም ነገር ሊያራምድ አይችልም። አሁን ያልቻለ ያን የማይችልም ማለት ነው።
ፕሮፌሰር አለማየሁ ገብረ ማርያም ከልብ አመሰግናለሁ። ሰፋ ያለና ጠቃሚ ውይይት ያደረግ ነው። ወደፊትም በእንዲህ ያሉ ወቅታዊ ጉዳዮች ላይ ሙያዊ ማብራሪያ እንደሚሰጡን እንደምንወያይ ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ ሀብታሙ። በማናቸውም ጊዜ ደውልኝ፣ ከአንተም ከአድማጮችም ጋር እንወያያለን። መልካም ቀን ለአንተም ለአድማጮች።
የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። መልካም ጊዜ።